ክፍል ሁለት ፕሮግራማችን አሁን ይጀምራል። በአበኩበኛ የተደረሰውንና በታላቁ አጼ ቴዎድሮስ የህይወት ታሪክ ላይ ተመርኩዞ የተጻፈውን ታሪካዊ ልቦለድ መጽሐፍ አንድ ለናቱን ትረካ ክፍል 11 አስተምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። አንድ ለናቱን ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ክፍል 11
ከራስ አባታ ጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ ነኝ ቱርክባይ የምሸሽ
ምዕራፍ 18 እንደገና ደምቢያ። በክንፉ ቦታ ለመተካት የሚጣጣረው በወይዘሮ ወለተ ተክሌም በደጃች ክንፉም ሲጉላላና ሲንገላታ የኖረው ወልደ ተክሌ ሲሆን የደጃች ክንፉን ልጆችም ኋላ ተጣልተው እርስ በርሳቸው እስኪዋጉ ከርሱ ጋር በማድረግ ኃይሉን ለማጠንከር ሞክሮ ነበር። ደጃች ወልደ ተክሌ ከደጃች ማሩ ሞት በኋላ ብዙ ስቃይ ደርሶበታል። ከወለተ ተክሌ ጋር በስልጣን ሽሚያ ሲጣላ ከቆየ በኋላ ስልጣኑ ወደ ክንፉ እጅ ሲገባ ወለተ ተክሌ እብድ ነው ብለው በማሰር አፋሩን ካስጨረሱት በኋላ ደጃዝማች ክንፉ ፈተው አሽከራርገው ታቆይተው በሞት ዳኝነትና ባልጋ ቁራኛ ተይዘው ሲንጠራሞቱ ለመከረኛ ወልደ ተክሌ የተውለት ምዛዜ ወለታይኑ በፍላት እንዲጠፋ ማዘዝ ነበር። ይህን ያደረጉበት ምክንያትም ለነዚያ 3 ልጆች ለመኮንን ለይልማና ለጋረድ የግዛት ተቀናቃኝ አጥፍቶ ለመሞት ነበር። ግን የሟች የውርስ ኑዛዜ ብቻ ብዙ ጊዜ ሲጸና ቢታይም ሟች ለግብ ሥራ ሰጥቶት የሚያልፈው ትዕዛዝ ብዙ ጊዜ አይፈጸምም። ይህም በመሆኑ የወልደ ተክሌ አይኖች ከጥፋት ሊድኑ ቻሉ። ወልደ ተክሌ ያ ሁሉ ግፍ ቢፈጸምበትም የክንፉ ልጆች ይዞ መሰለፉ አልቀረም። ካሳ ግን በቦታው ያልቆየ እንደመሆኑ መጠን በነገሩ ከቁጥር ያገባው አልነበረም። ደጃዝማች ኮሹ አንድ ቀን ጧት የጧት ጸሎታቸውን አድርሰው ወደ ሰከላ ለመሄድ ይዘጋጁ ነበር። አብሮ ለሚሄደው ሰራዊት ግብር ለማግባት ወደ አዳራሽ ሲገቡ በአዳራሹ ፊት ለፊት ቆመዋል። የጧቷ ፀሐይ ጣፋጭነቷን እያጣች ወደ ጥላ ስር ጠጋ በሉ ከማለት ደርሳ ነበር። ካሳ ወደ ደጃዝማች ፊት ቀረበና እጅ ነሳ። እንደምን አደርክ ልጅ ካሳ? አሉ ደጃዝማች። እግዚአብሔር ይመስገን አለ ካሳ እጅ እየነሳ። ደጃዝማች የሚናገሩት ነገር እንዳለቀባቸው ሁሉ ዝም ብለው ሲመለከቱት ቆዩና የምትነግረኝ ጉዳይ ኑሯል? አሉት። ካሳም ይሉኝታና ጥርጣሬ ባለበት ስሜት ጉሮሮውን በማለት አጣራና አሁን የወንድሜን መቃብር አይቼ ለመመለስ አስቤ ነበር አለ። ደጃዝማች በከፍተኛ ድንጋጤ ክዋሉ። ድንጋጤያቸውም በፊታቸው ላይ ይነበብ ነበር። ጥለኸኝ ልትሄድ? አሉ ደጃዝማች በቀርታ። ቶሎ መለሳለሁ እኮ። አይ ይህ እንኳ ሐሰት ነው። አሁን ደምቢያ ገብተህስ አትመለስም። ምን አለኝ ብዬ ቀራለሁ ጌታዬ? አለ ካሳ ደጃዝማች ፈርተው እንዳያስሩት በመፍራት። እንዴት ምን የለህም? አገሩ የማን ሆነና? አሉ ደጃዝማች። የለም ጌታዬ፣ መቃብራቸውን እንኳ አይቼ ልምጣ ብዬ ነው። አየኛ ነገር በቁመናቸው ሳሉ ተጣልታችሁ የተለያያችሁትን ነው አሁን ታፈር ጋር ልትፋቀር ነው ዝምድና በቁመና ነበር እንጂ የንግዲው ላንተስ ደርሳቸው ስምን ይጣግማል ደካም ነው ከንቱ ልማድ ነው በመልካሙ ጊዜ ያልኖረው ተስማምቶ ለምን ወንድም ያለው ሲያየው ጉድጓድ ገብቶ ብላ ያገር ያልቃሽ ነገሩን ጨርሰዋለች ወንድምነት ድሮ ቀረ ጠላት ሆኖ ሲኑሮ ሲሞቱ ወንድም መሆን ግን ፍቺ የሌለው ተረት ነው አሉ ደጃዝማች ምንም እንኳ ራሳቸውም በቁም ሳይጠቅሙት የኖረ ዘመዳቸው ሲሞት ሲጠቅሙት ኑረው ከሞተው ይበልጥ ሲያለቅሱ መኖራቸውን ቢያውቁት ደጃዝማች ጎሹ ይህን ሲናገሩ ትዝ ያላቸው ካሳን ለማስቀረት ማጽናናታቸው እንጂ ሰው ለዘመዱ የሚያለቅሰው ጠቀመኝ ወይም ጎዳኝ ብሎ ሳይሆን ለጊዜው በሚሰማው ድንጋጤና ሐዘን መሆኑ ጠፍቷቸው አይደለም። ልጅ ካሳ እንኳንስ የወንድሙ ሐዘን በርግጥ አሳዝኖት በወንድሙ ሞት ባያዝንም የደጃዝማች ጎሹ ለሳቢስነት ወይም ተጠራጣሪነት አከር አስለቅቆ ሊያስጠፋው ከደረሰ ጥቂት ጊዜ ያልፎታል። የደጃዝማች ክንፉ ሞት አጋጣሚ ምክንያት ባይሆንለትም ጠፍቶ ለመሄድ መሞከሩ አይቀርም ነበር። ነገር ግን የደጃች ጎሹን ክርስቲያናዊ ባህሪና ለሱም ያላቸውን ልባዊ ፍቅር ስለሚያውቅ ምንም የሚጠላቸው ወንድም ቢሆኑ ወንድሙ ሙተውበት ሂዶ ለማልቀስ እንደማይከለክሉት ስለተረዳ በግልጽ ፈቃድ ጠየቃቸው። የደጃዝማችን ንግግር ካዳመጠ በኋላ ካሳ ተገድ ተከዝ ብሎ ቆየና እሱስ እውነት ነው ግን ተሩቅ ዘመድ የቅርብ ፈላሻ ይሻላል የሚባለው ተረት ደረሰብኝ ማለት እኮ ነው ምንስ አንድ ቀን ቢበድሉኝ ዘወትር ሲሰሩልኝ የኖሩት ሁለታ ወዴት ይወድቃል አባቴ ነበሩ እኮ ሲሉ ካሳ የደጃች ክንፉ የጥንቱ ትዝታና አሳዛኙ ሰውነታቸው በፊቱ መጣበትና እንባ ባይኖቹ ግጥም ብሎ ግራ ቀኝ አይኖቹ ቀይ ሽንኩርት መሰሉ ደጃች ጎሹም የልጅ ካሳን ፊት ሲያዩ የእሳቸውን ባም ሊመጣባቸው ቃጣው ዛዲያ እንግዲህ በመሄድ መቁረጥህ ነው አሉ ደጃዝማች ጎሹ በትካዜ ተመልሼ እመጣለሁ እኮ ጌታዬ አለ ልጅ ካሳ መምጣቱን እንኳ ተወው ግን የወንድምህን መቃብር ሳታይ ቅር አልልህም እንዲያው ግን ሰውን መላመድና መውደድ እንዴት ክፉ ነገር ነው እውነቴን ነው የምነግርህ ያንተ ተኔ መለየት ብሩ ሙቶ እንደቀበርኩት ነው የምቆጥረው ታንተ በፊት ብዙ ሰዎች አውቃለሁ ግን ታንተ መለየት የሚያሳዝነኝን ያህል ያሳዝነኝ የለም ወደ ተከላ ለመሄድ መነሳቴ ነበር ነገ ሄዳለሁ ግድ የለም በል ስንቅም ሰውም አድርጌ ነገ ሸኝሃለሁ አሉ ደጃዝማች በቅርታ ካሳም እጅ ነሳና ወደ ቤቱ ተመልሶ ለጉዞ መዘጋጀት ጀመረ ፊታውራሪ ነጋ የጧቷ ፀሐይ የጧቱን ብርድ ለማስወገድ ገና ስላልቻለች በጧት ወጥተው እስከ ቀትር ድረስ ጀርባቸውን አራቁተው የተጨማደዱና የደከሙ ክንዶቻቸውን እስከቻሉላቸው ሰውነታቸውን እየፎከቱ መዋል የቀራቸው የኑሮ ጣዕም የሆነባቸው ሽማግሌዎችና አሮጊቶች ገና ወደ ውጪ አልወጡም ነበር። ከደጃች ጎሹ ግቢ ጥቂት አለፍ ብሎ ብዙ በቅሎዎችና ጋሶች ተጭነው ቆመዋል። ካሳ ወደ ደጃች ጎሹ እልፍኝ ገብቶ ቆይቶ ተሰናብቶ ወጣ። ልጅ ካሳ ደጃዝማች ጎሹን ተሰናብቶ መሳሪያዎቹን ለማንሳት ወደ ቤቱ እንደገባ ፊታውራሪ ነጋ ከአያሌ ወታደሮች ጋር ሆነው ተጭነው ቆመው በሁለት ሶስት ወታደሮች ወደሚጠበቁት በቅሎዎችና ጋሶች ሲደርሱ ካሳም ምንም ያህል ሳይዘገይ ወደዚያው ወጣ። ጤና ይስጥልኝ እንደምን አደርክ ልጅ ካሳ አሉ ፊታውራሪ ነጋ። እግዚአብሔር ይመስገን እርሶስ እንደምን አድረዋል አለ ልጅ ካሳ። ይመስገነው ደህና ነኝ አሉ ፊታውራሪ። ከዚያም ንግግራቸውን ቀጠሉና በጠዋቱን ጀምረዋ መንገድ በጧት ወይም በምሽት ነው የቀን ጎዳና ቢቸግር ነው አሉ። እሺ እንጓዛ አለ ልጅ ካሳ። በየትኛው በኩል ብንሄድ ይሻላል? በሚጫ በኩል አርገን በድልድዩ ተሻግረን በደራፎ ጋር እንለፍ ወይስ ባጨፈር አርገን በደንገል በር እንሂድ? አሉ ፊታራሪ። ባጨፈር አይሻለንም? አደረች ካሳ። እሱንስ እኔም አስቤ ነበር። ነገር ግን ጌቶች ደጃዝማች እንኳን ደጃሽ ክንፉ ሙተው ቀድሞውንም ሽፍታው አይቻል በጭራሽ አያሳልፋችሁም። በመጫ ብትሄዱ ግን አባይን እስተምስትሻገሩ ያው የኛው ግዛት ነው። ተዚያም ደራና ፎገራ ነው። በዘላን መሃል ብቻውን ቢሄድም ማንም አይነካው። ተዚያም እንፍራስ ተደረሰ ያው የወንድሙ ግዛት ተነበረው ገባ ማለት ነው ስላሉኝ ነው ያን የመረስኩት አሉ ፊታራሪ ነጋ። እሱስ እውነት ነው። ደጃዝማች እንዳሉት ሁሉ ደጃዝማች ክንፉ እንደዚያ እየቀጡም ስመጣ እንኳን ሽፍታው እጅግ አስቸጋሪ ስለነበረ በብዙ ጣጣ ነው ልደርስ የቻልኩት። ግን በመጫስ ብንሄድ ደራስ እንገባ ደግሞ ተራሳሪ ሰዎች ጋር መገናኘታችን አይቀር። በሁለቱም በኩል ችግር ነው። ይሁንና በየትኛውም መንገድ ቢሆን ተጎጃሙ ወሰን ታደርሳችሁኝ ራሴ እንደምንም እሄዳለሁ። ይህ ሁሉ ስንቅ የተያዘው በከንቱ ነው አለ ልጅ ካሳ። ከዚያ ወደ አዴት መድኃኒዓለም አቅጣጫ ፊታቸውን መለሱና ጉዟቸውን ጀመሩ። ልጅ ካሳና ፊታራሪ በበቅሎ ላይ እንደተቀመጡ መንገዱ ሰፋ ካለበት ቦታ ሲደርሱ ጎን ለጎን መንገዱ ጠበብ በሚልበት ቦታ ላይ ፊትና ኋላ የሆኑ ክፉን ደጉን ያለፈውን መጪውን እየተጫወቱ ሲሄዱ ልጅ ካሳ ይህ ያንተ ስም የሰራውን ሁሉ ብነግርህ ይገርማል አሉ ፊታራሪ። የኔ ስም አለ ካሳ ነገሩ ግራ ሆኖበት። አንተ አይደለህም ካሳ የሚባል ስም ግን ብዙ ነገር ሲሰራ አይቻለሁ አሉ ፊታውራሪ። ምንድነው ነገሩ አለ ልጅ ካሳ። እስከ ዛሬ ድረስ እንቆይ ሆዴን እየከነከነኝ ሳልጠይቅህ የቆየሁት ነገር አለ። አባትህ ቋረኛ አይደሉም አሉ ፊታውራሪ። አዎ ናቸው አለ ልጅ ካሳ። የደጃች ማሩን የእህት ልጅ አግብተው ሲኖሩ በኋላ ተፋተው አንዲት ጎንደሬ ወይዘሮ ስማቸው አሁን ተረሳኝ እንጂ እሳቸውን አግብተው በቁም እስራት ይኖሩ አልነበረም አሉ ፊታራሪ። ካሳ ነገሩ አሳሳቢ ሆኖ ተሰማው። ብዙ ሰዎች ደም የሚመልሱት ትውልድ ቆጥረው ጊዜ ጠብቀው ስለነበር አባቴ ደም ቢያሳሉ ምን ሰርተው ይሆን ብሎ በሆዱ ተጠራጠረ። ቢሆንም ሰውየው በጥርጣሬ በሚመጣ ፍርሃት ብዙ የሚጨነቅ ሰው ስላልሆነ ብዙ ሳያመነታ አዎ አለ። አንተ ከየትኛዋ ነው የተወለድከው አሉ ፊታውራሪ። ተጎንደሬዋ ነው ወይዘሮ አትጠገብ ትባላለች አለ ልጅ ካሳ። አዎ አዎ ወይዘሮ አትጠገብ ነበር የሚባሉ አሉ ፊታውራሪ ነጋ ቀበል አድርገው። ከዚያም ለሚናገሩት ነገር እርግጠኛ መሆናቸውን ለማስተማመን ዛሬ አንተ የተወለድከው የት ነው አሉ። የተወለድኩት ፈንጃ ሆኖ ገና እርጥብ ህፃን ሳለ ወደ ጎንደር ሄድን ይሉኛል አለ ልጅ ካሳ። እንዴት ሄድክ ይሉሃል አሉ ፊታራሪ። ካሳ ይህ ሁሉ ጥያቄ ለምን እንደሆነ ባይገባውም ለፊታራሪ ነጋ ጋር በደጃች ጎሽ ውስጥ ሲኖሩ በመልካም ወዳጅነት ከመቆየታቸው በላይ ለሸኝነት ተመርጠው የተሰጡት ሰው በመሆናቸው ማንኛውንም ነገር ቢጠይቁት የሚያውቀው ከሆነ መስ መስጠት ነበረበትና በሽሽት ሁኔታ ነው የወሰድንህ እያሉ እናቴም አባቴም ነግረውኛል ሲል ከዚያ ጋር አንድ ስም ትዝ አለውና አይኖቹን በፊታራሪ ነጋ ፊት አሳረፋቸው። አንድ አዲስና ለመስማት የሚያጓጓ ነገር እንደሚሰማ ሰውም የመስማት ጉጉት አደረበት። በምን ምክንያት ሸሸናሉ? አሉ ፊታራሪ። ደጃዝማች ማሩ ካሳ የሚባል ታላቅ ሰው ይነሳል የሚል ንግር ስለሰሙና አባቴን አይወዱ ስለነበር በሕፃንነቴ ሲል ገና ንግግሩን ሳይጨርስ ፊታቸው ለወጥ ብሎ ከበቅሏቸው ዱብ ብለው ወርደው ውረድ ባክህ ልጅ ካሳ ውረድ ውረድ አሉ ፊታራሪ። ልጅ ካሳም ነገሩ እንደተደናገረበት ከበቅሎው ሲወርድ ሩተው አንገቱን አቀፉና ግራ ቀኝ ጉንጮቹን እያገላበጡ ከሳሙት በኋላ ተፈንጃ ከተማ በሌሊት ስንሸሽ የደጃዝማች ማሩ የልፍኝ አሽከር ሚስጥሩን ነግሮን ነው እሱም አብሮን ሸሽቷል አላሉሁም አሉ ፊታራሪ ፊታውራሪ በችኮላ አረ ነግራው ይነበር አለ ካዛ ስሙ ማን ይባል ነበር አሉ አሉ ፊታውራሪ ደፈርሻ ብለው ነበር ይነገሩኝ ስሙንም ጸፍቴ ይዤው ነበር አለ ካዛ ደፈርሻ ወሰን እኔ ነኝ ደፈርሻ ወሰን ደጃሽ ማሩን ፈርቼ ሌሊት እሄድ ስለነበር ተደጃሽ ጎሾ ስደርስ የጨለማው ጊዜ ያለፈልኝ ለማለት ስሜን ለውጬ ነጋልኩት በዚሁ ጸንቶ ቀረ አሉና እንደገና ከካሳ ጋር ጉንጭ ለጉንጭ ደጋግመው ተሳሳሙ ያ ህፃኑን ካሳን ከአባቱ የእስረኛ ጎጆ ሰርቆ አውጥቶ እንዲገድል ታዞ ህፃኑን በመግደል ፈንታ እሱን ከሞት አትርፎ መሰደድን የመረጠው የደጃዝማች ማሩ የልፍኛ ሽከር ደፈርሻ ወደ ደጃች ጎሹ ሂዶ ለጌታ በማደርና በጀግንነት በማገልገል የፊታውራሪነት ማዕረግ እና ግዛት ተሰጥቶት ጨዋው መኮንን ፊታውራሪ ነጋ ሆኗል። ልጅ ካሳ ለደፈርሻ ታሪክ ከአባቱም ከእናቱም አፍ ደጋግሞ ሰምቷል። ወይዘሮ አትጠገብማ ከካሳ ቀጥሎ መልካም የሚመኙለትና የሚጸልዩለት ሰው ደፈርሻ ነው። ያ መልካም ሰው በሄደበት እግዚአብሔር ይከተለውና ከእግዚአብሔር ጋር ልጄን ተመታረዳዳ ነው ሳይሉ የሚቀሩበት ጊዜ የለም። ካሳን ባዩ ቁጥር ደፈርሻ ሲላቸውና ያነሱታል። ልጅ ካሳም ደፈርሻ ዘወትር የሰማው ስም ስለሆነና ታሪኩ ተደጋግሞ ስለተነገረው ባይኑ ያላየው አንድ ጓደኛና ወዳጅ አድርጎት ይኖር ነበር። ነገር ግን ነው ወይዘሮ አትጠገብ በነገሩት መሰረት በሐሳቡ ቀርጾት የቆየው የልፍኝ አሽከርና በምቾትም በማረግም በድንም ሲባል ባለግርማ ሞገስ መኮንን ሆነው ያያቸው ፊታውራሪ ነጋ አልስማማለት አሉ። ጉንጭ ለጉንጭ ተሳስመው ከቆሙ በኋላም ካሳ ፊታውራሪን ትክ ብሎ እየተመለከተ በሐሳቡ የነበረውን ደፈርሻና እሳቸውን አንድ ለማድረግ ቢሞክር በጭራሽ ተራራቁበት። ይሁንና የተሳሳተው የእርሱ ግምት እንጂ ፊታውራሪ አለመሆናቸውን ተረድቶታል። አይ ምን ክፉ ሰው ነው! ይህን ያህል ጊዜ አብረን ስንቆይ ቀደም ብለው ሳይነግሩኝ ኑሮ በምንለያይበት ጊዜ ይነግሩኛል አለ ልጅ ካሳ። ቀደም ሲልማ እኔስ መች አወቅሁ! የደጃች ክንፍ ወንድም መሆንህን ሰምቼ በስምህ ልጠራጠር የቻልሁትስ አሁን ወንድምህ ሲሞቱ ስትረዳ ሳይህ አይደል? እኔ አንድ ጀግና ቋረኛ መስለኸኝ ነበር እንጂ ሌላውንም ማመች አስቤው። አሁንም እንኳን ተዋወቅን እንጂ ለወደፊቱ አብረን እንኖር ይሆናል አሉ ፊታውራሪ። ሁለቱ መኮንኖች አብረው ኑረው አብረው ሲጓዙ ድንገት በመንገድ ላይ እንደተገናኘና ተነፋፍቆ እንደቆየ ሰው አንገት ለአንገት ተቃቅፈው ሲሳሳሙ ያዩ ወታደሮች እነዚህ ሰዎች ደጃች ጎሹን ከተው ለማመጽ መማማላቸው ነው ብለው አሰቡ እንጂ ሌላ ነገር በሐሳባቸው አልተፈጠረም። ከወታደሮች መካከል አንዳንዶቹ እንግዲህ እነዚህ ሰዎች ሲሸፍቱ አብረን ብንሸፍት ቀዳሚዎቹ አሽከሮች እኛ ስለሆን እነሱ ቀጥሎ የሚሰጡት ማዕረግ ሁሉ ለኛ ይሆናል እያሉ አብረው ለመሸፈት ሲጓጉ፣ አንዳንዶቹ ደግሞ በስመ አብ ወልድ ወመንፈስ ቅዱስ ምን ያሉት ከዳተኞች ናቸው! አያ ደጃች ኮሹን የመሰለ አባት ጌታ እንደዚህ መግዳት ይገባል? ይህንስ ተተራ ሎሌነት አንስተው ተዚህ ሁሉ ማድረግ አላደረሱትም? ያንንስ ምንም ሹበት ባይሰጡት ተልጃቸው ይበልጥ ሲያቀማጥሉት አልኖሩም? አሁንስ ደግ ቢሆኑ ሸኝ ጨምረው ሰደዱት እንጂ አትሄድም ብለው ቢያስሩት ማን ይከለክላቸው ነበር? ደግነታቸው ነው ይህን የሰራ ይበላቸው እያሉ ባልተረዱት ነገር ይተቹ ነበር። ልጅ ካሳ ከድሮውም ቢሆን ፊታውራሪ ነጋን ይወዳቸዋል። በየትም ቦታ ላይ ቢሆን ካሳ ምቀኛ ያጣል ማለት ተረት ነው። ከደጃች ጎሹ ጋር ሲኖር በመላው ጎጃም በጉብዝናውና በእውቀቱ የተመሰገነ ወጣት ሊሆን ቢችልም በአካባቢው መርዘኛ የሆኑ ምቀኞች ነበሩበት። በዚህም ጊዜ እንከፍ ሁሉ እንደነሱ እንከፍ ካልሆነ ብለው ነው እንዲህ የሚለቅፉት አያ እያሉ የምቀኞቹን ቅስም ከሚሰብሩለት ወዳጆቹ አንዱ ፊታውራሪ ነጋ ነበሩ። አሁን ግን ልጅ ካሳ ከዚህ ሁሉ የበለጠ ውለታ የሰሩለት መሆኑን ሲረዳ ታላቅ ባለዳነት ተሰማው። ፊታውራሪ እኔ ኮርሶ መሆኑን ሳላውቅ ቀርቼ እንጂ ደፈርሻ የሚባል በራሴ ሐሳብ ይያየው ወዳጅነት አብረው የኖርኩ ሰው ነበርኝ። ወይናቴ ደፈርሻ የሚባለውን ስም ስታነሳ አለ ልጅካሳ። አዎ ያነሱ ይሆናል። ጊዜው ባደረሰበት ነው እንጂ አስቸጋሪ ነበር። የእግዚአብሔር ነገር ይገርማል። የኮሶበር ጦርነት ጊዜ ድል ሆነን ስንሸሽ ደጃሽ ማሩን ተሞታቸው ጥቂት ቀደም ብያግኝቻቸው ተነጋግረን ነበር። ግን ሊያውቁኝ አልቻሉም። እኔም ተሚያቆኝ ለወጥ ብዬ ነበር። በዚያም በቀር ደንግጠውና አዝነው ስለነበር ሊያውቁኝ አልቻሉም። አንድ ጨዋ የሆኑ ክርስቲያን ወንድም ነበሯቸው። ለአባትህም በጣም የሚያስቡ ጥሩ ሰው ማለፊያ ጀግና ነበሩ። ቀኛዝማች ከብቴ ይባሉ ነበር። በጦርነት መሃል ሲወድቁ የእሳቸው ሬሳ እንዳይሰለብና እንዳይጉላላ ብዬ መቼም የእጆች የሰለባ ነገር ነፍሳቸው ነው አስነስቼ ለደንቢያዎች ልስጥ ስል ደጃዝማች ሽሽት ተጀመሩ በኋላ ተናደው ፊታቸውን ወደ ጦሩ ግንባር መልሰው አገኘኋቸው። አሽከራቸው የነበርኩ መሆኑን ስነግራቸው ሲሜን ቢጠይቁ ሳልነግራቸው ቀረው። ያን ቀን በጣም ያሳዝኑ ነበር። በሁኔታቸው ሁሉ ወዲያው እንደሚሞቱ ታውቆኝ ነበር። ማረኝ ወዳጄ፣ ከኔ ጋር ኑረህ በደል እንጂ መቼም ጥቅም ታገኛለህ ብዬ አላስብም ብለው ለሟቹ ወንድማቸው እያለቀሱ ወደ ጦርነቱ ከተገቡ በኋላ ጥቂት ቆይቶ ሞቱ መባልን ሰማን። እንባዬ ያልቆም ብሎኝ እንዳለቀስኩ አመሸው። ቀድሞ ሳስብ ራሴ በጀ ብገላቸው ደስ የሚለኝ ይመስለኝ ነበር። በዚያ ቀን ሳያቸው ግን ሆዴ እንዳንዳች ነገር ተሸበረብኝ። በዚያው አይኔ አንተ ደም ከዚያ ሁሉ ነገር ተርፈህ እንዲህ ያለ ጎበዝ ሆነህ አየሁ። የሰው ነገር ይገርማል። እኔ ባንተ ስም ወጥቼ ከዚህ ደረሱ። ከደጃዝማች ማሩ ጋር ብቆይ ኑሮ ምናልባት ይህን ሁሉ አላገኝም ነበር አሉ ፊታውራሪ በትካዜ። እግዚአብሔር ሰው በቅንነትና በእውነት የሚሰራውን ስራ ሁሉ የተባረከ ያደርገዋል። እርሶን እንደዚህ ባለ ሁኔታ አገኘታለሁ ብዬ በጭራሽ አላስብም ነበር። እናቴማ ብዙ ጊዜ ስታስብ አይጉድ ያን መልካም ሰው ከቶ ሽፍቶ የተመንገድ ላይ ገለውት ይሆን ወይስ ሰው ታለበት ደርሶ ሰው ሆኖ ይሆን እያለች ታጠራጥረኝ ነበር። መቼም ሰው የሚተዋወቀው አይን ባይን በመታየት ብቻ አይደለም። ያንድን ሰው ዜና ዘወትር ሲሰሙት በጭራሽ አይተውት የማያውቁት ሰው ዘወትር አብሮ ያለ ይመስላል። ስለዚህ ባላቆትም በተነገረኝ ዜናው ለምጆት ዘወትር ያ ሰው በምን ሁኔታ በየት ቦታ ይኖር ይሆን እያልኩ አስብ ነበርና አሁን በዚህ ሁኔታ ሳገኘ የእግዚአብሔር ታምር መስሎ ታየኝ። ምን ነው እናቴ ደህና ቆይታ ይህን በነገርኳት አለ ልጅካሳ። ከኔ ጋር በዚህ ሁኔታ ያገናኘን አምላክ ከእናትህ ጋርም በደህና እንደሚያገናኝ ተስፋዬ የጠነከረ ነው አሉ ፊታውራሪ። ሁለቱ መኮንኖች በየበቅሎቻቸው ላይ ወጡና ወጋቸውን እና መንገዳቸውን ቀጠሉ። ሲጓዙ ሰንብተው ከጎጃሙ ወሰን በደረሱ ጊዜ ልጅካሳ ከእንግዲህ ሁለት ወታደሮች አንድ አገሰስ ብቻ ይቅሩልኝና ሁሉም ይመለስ እሱም ይመለሱ አለ ወደ ፊታውራሪ ዘወር ብሎ። እንዴት ተደርጎ ደምቢያ ወይ ጎንደር ሳላደርስህ በጭራሽ አልመለስም አሉ ፊታውራሪ። አይ እንዴት ነው እኔ እንደምን ተሽሎክሎክ ልግባ እንጂ ይህን ሁሉ ጓዝና ጀቢዘን እንለፍታልንማ ተራሳሪ ሰዎች ጋር ጦርነት መቅጠማችን ነው አለ ካሳ። አንገጥምም። አሁን ራሳሪና ደጃዝማች ኮሹ በመጠኑ በእርቅ ላይ ስለሚገኙ የይለፍ ደብዳቤም ስለያዝ አንተን እንደማንኛውም ሰው አድርጌ ወደ ጎንደር ተልከን ነው ብዬ እናልፋለን አሉ ፊታውራሪ። ደብዳቤ ይዘዋል እንዴ? እኔ እኮ በጭራሽ አላሰብኩትም ነበር አለ ልጅካሳ። የናሊን ብልሃት መቻጣሁት እንደዚህ በመሸነጋገል እንኖር እንጂ አሉ ፊታውራሪ። የነ ፊታውራሪ ጓዝ ተልጃዝማች ጎሹ ወደ ጎንደር ለንጉሱ የተላከ ገጸ በረከት ነው እየተባለ፣ ካሳም የፊታውራሪ ነጋ ምክትል የሆነ መልእክተኛ ነው እየተባለ ማንም ሳይነካቸው አለፉ። ምዕራፍ 19 ሰልፍ። የዘፈኞች አታሞ የቤተ መንግስቱ ነጋሪት የቤተ ክርስቲያኑ ከበሮ ባንድ ላይ ሲተም ወረቡ ዘፈኑ እልልታው ሆታው ከጭብጨባው ከጸናጽሉ ከጥሩምባው ከእምቢልታው ከእንዚራው ጋር ተደባልቆ ባንድ የተመሰቃቀለ የድምጽ ማዕበል አየሩን ሲሞላው የነፋሲልን ግንብ ብቻ ሳይሆን በጎንደርና ባዘዞ ዙሪያ የሚገኙትን ተራሮችና ኮረብቶች ከየስሮቻቸው የሚፈነቅል ይመስል ነበር። መኳንንቱ ልዩ ልዩ ቀለሞች ያሏቸው አብደላከኒዎችና በወርቅ የተንቆጠቆጡ ያንበሳ ቆዳና የክፈይ ለምዶች ለብሰው በራሳቸው በወርቅና በብር የተከፈፈ ያንበሳ አንፋሮ አድርገው ጋሻን ግበውና ጦር ይዘው በየፈረሶቻቸው ላይ ተቀምጠው በሁለት አቅጣጫዎች ተከፍለው ሲጓዙ አጼ ዮሐንስ ሶስተኛና እቴጌ መነን ግራና ቀኝ ተከፍለው በሚሄዱት መኳንንትን ፊትና ኋላ ሆነው በልዩ ልዩ የጌጥና የማዕረግ ልብስ ተሸልመው በሚያጅቡ ጋሻ ጃግሬዎቻቸው ተከበው ልብሰ መንግስታቸውን ለብሰው እቴጌይቱ በቀኝ ንጉሠ ነገሥቱ በግራ ሆነው ግራና ቀኙን ምድሯ የጠበበች እስኪመስል በተጨናነቀው ሕዝብ መሃል ሲያልፉ ካህናቱ ዝግተኛው ጉዞ ፊት ለፊት እየተጓዙ በየቦታው ላይ ንጉሡንና ንግሥቲቱን እያስቆሙ ልዩ ልዩ ወረቦችን በቸብቸቦ እያሰሙ በዝግታ ይጓዙ ነበር። የካህናቱን አለባበስ ቀሳውስቱ በወርቅ የተንቆጠቆጡ የሚያንጸባርቁ ቀለሞች ያሏቸው ልዩ ልዩ ልብሶች ለብሰው በራሳቸው የወርቅና የብር አክሊሎች ሲደፉ ሊቃውንቱና ደብተሮቹ እጅግ ነጫጭ ሆኑ ሱሪና እጀ ጠባብ ጥንግ ደርብ አንዳንዶቹ ኩታ ለብሰው በላዩ ባለወርቅ ካባ ላንቃ ደርበው ነጫጭ ሻሽ ከብሰው ጠምጥመው የወርቅ የብር አንዳንዶቹ የነሐስ ጸናጽልና መቋሚያ ይዘው ይታዩ ነበር። ከካህናቱ ከንጉሡና ከንግሥቲቱ ከመኳንንቱ ከጋሻ ጃግሬዎቹ ቀጥሎ የቴጌና የመኮንኖቻቸው ሰራዊት በፈረስ በበቅሎ በግር ጠመንጃውን ጦሩን ጋሻውን እንደያዘ ምድር የማይችለው መስሎ እየተተራመሰ የከተማውን መንገዶች ሞልቶ ዘፈኑንና እልልታውን በሚያደባልቀው ሕዝብ መካከል አለፈ። በዚህ ሁኔታ ብዙ ጊዜ የፈጀው ጉዞ እንዳለቀ አጼ ዮሐንስና እቴጌ መነን በወርቀ ዘቦ ግምጃ ተሸፍኖ እጅግ አምሮና ደምቆ ይገኝ ወደ ነበረው ወደ አጼ ፋሲል ግንብ ገብተው ወዲያው ግብሩ ቀጠለ። ደጃዝማች ክንፉ እንደሞቱ ራስ አሊ በተንኮል የማሩንና የክንፉን ቤተሰብ ለማድከም የክንፉን ግዛት ለጎጃሙ መስፍን ልጅ ለብሩ ጎሹ ሰጥቻለሁ ብለው በመዋሸት በክንፉ ቤተሰብና በነ ደጃዝማች ጎሹ መካከል ጦርነት እንዲነሳ አድርገው በጦርነቱ እነ ደጃዝማች ጎሹ ድል አድርገው የክንፉን ግዛት ብሩ ጎሹ ይዞ ነበር። ነገር ግን ተንኮለኛው ራስ አሊ በዚህ ጦርነት ተሸናፊዎች የክንፉ ወገኖች ቢሆኑም የተጎዱትና ህዝብ ያለቀባቸው ሁለቱም ወገኖች መሆናቸውን ስለሚያውቁ ገና መልሶ ባላገገመው የነብሩ ጎሹ ጦር ላይ የናታቸውን ጦር የራሳቸውንም ጨምረው አዘመቱና የብሩ ጎሹ ጦር ድል ሆኖ ከደንቢያ ሲባረር የክንፉ ግዛት ለወይዘሮ መነን ርስተ ጉልት ሆኖ ተሰጠ። በዚህ ጊዜም ከራስ አሊ የሚጠነክር ኃይል በአካባቢው ስላልነበረ ወይዘሮ መነንና ራስ አሊ በጊዜው ንጉሠ ነገሥት ተብለው የፋሲል ግንብ ብቻ ጌታ የነበሩትን አጼ ሳህለ ድንግልን አባረው ከዘመነ መሳፍንት በፊት የመጨረሻው ንጉሠ ነገሥት የነበሩትን የአጼ ተክለ ጊዮርጊስን ልጅ ወይዘሮ መነን ቀደም ሲል አግብተዋቸው ስለነበር ዮሐንስ ሶስተኛ አሰኝተው አነገሷቸው። ራሳቸውም እቴጌ ተባሉና ከፍ ብሎ በተገለጸው አኳኋን በታላቅ ክብርና ግርማ ታጅበው ወደ ታላቁ የጎንደር ከተማና ወደ ገናናው ፋሲል ግንብ ገቡ። በዚያ ዘመን ታላላቆቹ የኢትዮጵያ ነገስታት በሚጠሩበት ስም አጼ የተባሉ የሚጠሩ ነገስታት አልጠፉም። ነገር ግን በርግጥ ነገስታት አልነበሩም። ያንድ ግራዝማች ያህል ወታደሮች እንኳን የሏቸውም ነበር። በንጉሠ ነገሥቱ ስም ሰፋ ያለ ክፍለ ሀገር ለመግዛት ምኞት ያደረበት አንድራስ የሰለሞን ዘር በመሆናቸው ብቻ መኳንንቱ፣ ካህናቱ፣ ሕዝቡ ይቀበላቸዋል ከሚላቸው የነጋሲነት ዘር ካላቸው ሰዎች አንዱን መርጦ ለመሳሪያነት በማንገስ ምኞቱን ሁሉ ይፈጽም ነበር። አንድራስ አንዱን ሲያነግስ ሌላው ደግሞ ያን አባሮ ሌላውን ሲተካ በዚያ ዘመን በሰለሞን ዝርያዎች ላይ የተፈጸመ ግፍ የሰለሞን ዘር አይደለሁም የሚያሰኝ ነበር። ወይዘሮ መነንና ልጃቸው ራስ አሊም ከድሮ ኃይላቸው ላይ ይህን የመሰለ ሌላ ኃይል ሲጨምሩ ይበልጥ መደርጀታቸው አልቀረም። በተለይ ወይዘሮ መነን በስም ሴት ይሁን እንጂ በጠቅላላ ሁኔታቸው ወንድ ከወንድም ወንድ ጨካኙና አንጀት የለሽው አይነት ወንድ በመሆናቸው ጭካኔያቸው ለኃይላቸው መጠንከር ዋና ድጋፍ ነበር። ስለዚህ ከደጃዝማች ክንፉ ቤተሰብ ውስጥ የዮሐንስ ሶስተኛን ስም የቴጌ መነንንና የራስ አሊ ኃይልና ስልጣን ተጋፍቶ የማሩንና የክንፉን ግዛት በእጁ ለማድረግ የቻለ አልተገኘም። ያ መከረኛ አንድ ቀን አይሞላለት ደጃዝማች ወልደ ተክሌም ከነብሩ ጎሹ ጋር ተዋግቶ ድል መሆኑ ሳይበቃው ከወይዘሮ መነንም ጋር ውጊያ ጀምሮ ተማርኮ አርፎታል። ስለዚህ የራስ አሊ ኃይል ካጎቶቻቸው ከነ ኢማም ከነ ማርዬ ኃይል እጅግ የበለጠ ነበር። በዚህ ሁኔታ ከእንግሊዝ መንግስት ወደ ኢትዮጵያ መንግስት ተልከው የመጡት መልእክተኞች ኮንስል ፕላውደንና ጆን ቤል እንኳን አብዛኛውን ጊዜ የሚኖሩት ደብረ ታቦር ከራስ አሊ ጋር ነበር። ምዕራፍ 20 እናትና ዓላማ። ልጅ ካሳ ከተራዎቹ ወታደሮች አንዱን እንኳን ማከሉን የሚያውቅ ሰው ሳይኖር እንደማንኛውም ተራ ሰው ሆኖ ከተሰበሰበው ህዝብ መሃል ቆሞ በመጋፋት የውሎውን ሰልፍ ሲመለከት ከቆየ በኋላ ወደ እናቱ ቤት ተመልሶ ከእናቱ ጋር ምሳውን ሲበላ ሲያየው የቆየውን ነገር በልቡ ያወጣ ያወርድ ጀመር። እነዚህ ሰዎች አሁን ይህን ሁሉ ግርግር ሲያሳዩ በእውነት ቁም ነገር ያላቸው አይመስሉም? ንጉሱስ ቢሆኑ በሴት ኃይል ዘውድ ደፍተው የአንድ ራስ መሳሪያ ሲሆኑ ወደ ግንብ ሲገቡ ምን አሞት ቢኖራቸው ነው እያለ አሰበ። ካሳ እያሰበ ምግቡን ችላ ሲል ብላንጄን ያለም አሉ ወይዘሮ አትጠገብ በእንጀራ እየተጠለፈ የወጣውን ወጥ በእርጅና ምክንያት በተጨማደዱ ጣቶቻቸው ወደ ካሳ ፊት ገፋ እያደረጉ እየበላሁ ነው ማማ አለ ልጅ ካሳ። ራሳቸው ጥጥ የመሰለ አሮጊት እናቱን በርህራሄ እየተመለከተ ልጅ ካሳ በፊታውራሪ ነጋሻኝነት ጎንደር ከገባ ጀምሮ የእናቱ ሁኔታ በጣም ሲያሳስበው ሰንብቶ ነበር። በአንድ ልቡ ወደ ቋራ ለመግባት ቆርጦ ሳለ ብቸኛዋንና አሮጊቷን እናቱን ሲመለከት ደግሞ ልቡ ያመነታበት ነበር። ወይዘሮ ትጠገብ በዚህ ጊዜ የዕለት ራስ ጨርሰው ባያጡም ከምቾት ተለይተው ነበር። ኮሶ ንግድ እስኪገቡ ደህይተው ነበር የሚባለው ወሬ ግን ያው የካሳን ልብ ለማውለቅ የተፈጠረ ፍጹም ሐሰት የሆነ ወሬ ነበር። ለዚሁም ካሳ እንደደረሰ ከደጃዝማች ጎሹ የተሰጠውንና በዚያ ሲኖር ያፈራውን ማንኛውንም ነገር ስላስረከባቸው የልጅ ራብ ያንድ ልጅ ራብ እንደሆነ እንጂ የእህል ራብ አላገኛቸውም። ልጅ ካሳ ግን ምንም ቢያደርግላቸው በዚህ ሁኔታ ላይ እያሉ ጥሏቸው መሄዱ ብቻ አንድ ታላቅ መደብ እንደሚሆንባቸው ያሰበ በልቡ ተጨነቀ። ቢሆንም ጉድጓዳቸው ለተማሰ ገመዳቸው ለተራሰ አንዲት እናቱ ሲል ብዙ እናቶች ብዙ ህፃናት ብዙ ጎበዛዝትና ቆነጃጅት ለኖሩባት ላሉባትና ለሚኖሩባት ሞት ሳይኖርባት በልጆቿ ደካማነት በትሞት ለተቃረበች አገሩ ማድረግ የሚገባውን መርሳት እንደሌለበት ማመኑ አልቀረም። ማማ የዛሬ ጉዳት አስገረመሽ? አለ ልጅ ካሳ። ልጄ አንተ በርቁነ ስለኖርክና ቀድሞም ስላልደረስክ ጉድ ሆኖብህ እንጂ እኛማ በየሳምንቱ ስለምናየው ጉድነቱ ቀርቶ ልማድ ሆኖናል። ብርቅና ድንቅ ያለ ሳምንት አይደን ከሚባለው ተረት ሐሰት የለበትም። ምን ስናይ ኖርን መሰለህ? አሉ ወይዘሮ አትጠገብ። አንድ ወንድ ጠፍቶ አይደለም ሁሉም የሆነው? አለ ልጅ ካሳ። እሱማ ሁሉም እኔ ነኝ ወንዱ ይላል፣ ወንዱን አላየንም እንጂ። አሉ ወይዘሮ አትጠገብ። የሚገርም ነው አገር ሲጠፋ ጃርት ያበቅላል አሉ። የስንቱ አገር የነዚህ ምናምኖች መጫወቻ ትሁን? አለ ልጅ ካሳ። መቼስ ምን ይሁን ልጄ፣ ለሁሉም የሚያሳዝኑት ደግሞ እነዚህ እንደ ጋለሞታ ማንም ጎትቶ ታልጋ ላይ ሲያወጣ ሲያወርዳቸው የሚውሉ አሞተቢሶች ናቸው። አጤ ሳህለ ድንግል እንኳን አሁን 3 ጊዜ ታልጋ መሰደዳቸው ነው አሉ ወይዘሮ አትጠገብ። ወይዘሮ አትጠገብና ልጅ ካሳ መሰንበቻቸውን አንዳንድ ጊዜም የልጅ ካሳን ያለፈ ታሪክ እሳቸውም ከካሳ ከተለዩበት ጊዜ ጀምሮ ያጋጠማቸውን ሁሉ እያነሱ እናት የልጃቸውን ልጅም የእናቱን ታሪክ በጥልቅ ርህራሄ ሲደማመጡ አንዳንድ ጊዜም የጎንደርንና የአካባቢውን በምግባርና በጀግንነት ዝቅ ማለት የአገሪቱን ደህና ሰዎች እያጣች መሄድ እያነሱ ሲወያዩ ሰነበቱ። አንድ ቀን ልጅ ካሳ ተወይዘሮ አትጠገብ ጋር ቁርስ ሲበሉ ከጨዋታቸው መካከል አነሳና፣ ማማ እንግዲህ መቼም ተዚህ መቀመጤ ላንቺም ለኔም ለአገሬም ሳልሆን ከሚያስቀረኝ በቀር ሌላ ፍሬ የለው። እስካሁንም የኔን ማን መሆን ባለማወቃቸው እንጂ ወይ እንሰረው ይሉ ነበር። እንግዲህ ወደ ቋራ ብሄድ ይሻላል አለ። ቋራ ሲሄድ ምን ታደርጋለህ? ቋራም እኮ የወይዘሮ መነን ረስቼቴ የቴጌ መነን ርስተ ጉልት ሆኗል አሉ። እስካሁን ሰው ሳይሾሙበት ቀርተዋል ብለህ ነው? አሉ ወይዘሮ አትጠገም። እሱማ ተሹሞበታል። ዛሬ አተዚያ ሄደ ምን ታደርጋለህ? እያረስኩ ብኖርስ ምን አለ? የአባቴ ሀገር ነው አለ ካሳ በራሱ ንግግር ፈገግ ብሎ። እሱስ ነው ደሞ ተዚያ ያስቸገሩህስ እንደሆን? አሉ ወይዘሮ አትጠገም። አርሳ አትኖር ብለው የሚያስቸግሩበት ነገር ያለ አይመስለኝም። ታስቸገሩም ቋራ ሰፊ ሀገር ነው፣ በረሃ ወርጄ እቀመጥላቸዋለሁ። ደሞ ሸፈተ ይሉሃላ ታስወደዳቸው ዛሬ አይበሉ እንጂ። አይ ተው ይቅር፣ ደግ አይደለም ልጄ። አንዳንድ ጊዜ ደግ አይደለም የሚባል ነገር ደግ እየሆነ ይገኛል ማማ። ብቻ የማዝነው አንቺን ብቻሽን ትቼ በመሄዴ ነው። እኔማ እንግዲህ ስንት ቆይ ብለህ አገሩ ሰላም ቢሆን እንኳ ቀብረኸኝ ብትሄድ መልካም ነበር። ግን ጎንደር ግፉ አላለቀም። ሽማግሌ አባት ባልቴት እናት ለጎበዝ ልጃቸው ሲያለቅሱበት ነው የሚውሉት። እኔን ስትል ተዚሁ ሙተህ ተነምባዬ መቃብር ተምወርድ በሩቁ እያሰብሁህ ስጨነቅ ብሞት ይሻለኛል አሉ ወይዘሮ አትጠገብ። ልጅ ካሳ ካለ የወንድነት ባህሪው ሁሉ ልቡ ሐዘን አይችልም ነበር። የዚያ ወንድ ልብ በርህራሄ ሲወጋ ከሴት ይበልጥ እንባው ይፈሳል። ጉብዝናና ርህራሄ ከዘዴና ከትክክለኛ አስተያየት ጋር እንደሚበቅሉ የካሳ ተፈጥሮ ዋና መረጃ ነበር። ስለዚህ ነገ ወይም ከነገ ወዲያ እናቱን በሕይወት دموت ملسو بمايتشو كونيتا تتوايتشو يمير مهونو تزالونا انباو النك النك عرقو ستهون واندهون برتويهون سنف عند ليج بتقاتشو بينور وين اهت واندم كمي بالو كرب زمروش عند بتقاتشو بيعي يني هل فال تجنك انبار اهون لو يزروا تتقب لبيتاتشوم በጥጋቸው ያለቻቸው ዘመድ ደጉን ክፉን አብራቸው ያለፈችውና ከርሳቸው በርጅና ጠቂት ሻል የምትለው ደምቦቤ ብቻ ናት። ወይዘሮ ተጠጋ እንደ ከብ ይነዱ ከነበሩት የቤት ሰዎቻቸው ግማሹን ፈንጋይ ግማሹን ሞት ሲፈጃቸው አንዳንዶቹም ጊዜ ሲሸሽ ያዩ ራቅ ወዳለ ቦታ በዘሎ ገብነት ሲገቡ ደምቦቤ ብቻ ሁሉም ተርፋ ከሳቸው ጋር በማርጀት በዚህ ጊዜ ገረድም ጓደኛም አገልጋይም ሆና ተረዳቸው ነበር። ወይዘሮት ተጠገብ ቁጭ ብለው ሲተክዙ ይቆዩና ከትዝታቸው መካከል አንድ ነገር ሲረሳቸው ደምቦቤ ተፈንጃ ተጠፋነ በኋላ ታንቺ ጋር መልሰን የተገናኘነው ምን ጊዜ ነበር? ፈረጃን ያፈኑትን ፍራሳልን አይደለም እያሉ ሲጠይቋት ፈረጃ አው እንፍራዝ መስሎኛል አየሜቴ ነገር ጊዜ ምን ታውቃል ብሎ ነው ትላለች ደምቦቤ። በዚህ ሁኔታ ወይዘሮ አትጠገብና ደምቦቤ ጓደኛም እመቤትና አገልጋይም ሆነው ሲኖሩ ደምቦቤ አንድ ቀን ቆጣ ብላ ስትተመትም መልስ ሳይሰጡ ለብቻቸው መጣብሽ እያሉ ጭጭ በማለት ተቻችለው ይኖሩ ነበር። ብቻሳ የደምቦቤ ዝምድና ለናቱ እንደሚበቃ ለማመን ቢሞክርም ከሁለቱ ማን ቀድሞ እንደሚሞት ስለማያውቅ የናቱ ነገር አንድ ታላቅ ሳንክ ሆነበት። ወይዘሮ አትጠገብ የልጃቸውን በጎንደር መቆየት የማይፈልጉ ከመሆናቸው በላይ እሱም ለመሄድ እየፈለገ ምን ያህል እንደተጨነቀ ሲያዩ ይህን ያለም ግዴለህም አትጨነቅ ሂድ ግዴለም ቀባሪ በፈጣሪ ይባላል እሱ ባለቤቱ መዳን ያለማል እንደናፈከኝ አይነን ሳላይ እንኳን ሞት አሉ ወይዘሮ አትጠገብ በእነዚያ እርጅናና እንባ ባደከማቸው አይኖቻቸው እንባ እንደሞላ። በዚህ ሁኔታ ሲወያዩ ሰንብተው ልጅካሳ ደምቦቤ በስንት ጣጣ እየተጨነቀች ስትሰራው ከሰነበተችው ዳቦ ቆሎ ሁለት ሶስት ጭብጥ ብቻ በድጉ መሃል ለውሃ መጠጫ ያህል ቋጠረና የቀረውን አያስፈልገኝም ብሎ ጎንደርን በሌሊት ወጥቶ ለማደር በምሽት ተነሳ። ለመሄድ ሲነሳ የእናቱ ፍቅርና አላማው በልቡ እኔ በልጥ እያሉ ሲዋጉበት እናቱን በመክዳት ሳይሆን አላማውን የሚከተልባቸው ምክንያቶች ስለበለጡ እናቱን ሙተው ቢያገኛቸውም ሊበልጥ በማይችል ሁኔታ እንባ ያጎረፈ ወይዘሮ አትጠገብና ደምቦቤም አይናቸው በጉም የተሸፈነ እስኪመስላቸው ድረስ እያለቀሱ ጎፍናናው ካሳ አዲስ ዘፈንና አዲስ ትዕቢት የተጀመረበትን የጎንደር ከተማ ማንነቱ ሳይታወቅ እንደገባበት ማንነቱ ሳይታወቅ በምሽት ትቶት ወጣ። ምዕራፍ 21 ሽፍታ። ቋራ ዓለም ተተፈጠረ ዘመን ተተቆጠረ ጀምሮ ይህን ያህል ጥፋት ደረሰባት ተብሎ አይታወቅም አሉ በዛ ስር ተቀምጠው ከሚወያዩ ሽማግሎች አንዱ። ምን ይደረግ ሁሉም የሚደርሰው ጊዜ ሲያመጣው ነው። እግዚአብሔር ቢያዝብን እንጂ ተዚህ አሽከር የሚበልጡ ብዙ ሰዎች ሲሸፍቱበት ኖረው ያ አባቱ ስንት ጊዜ ያስቸገሩ አልኖርም ነበር አሉ ሁለተኛው ሽማግሌ። እኛ እኮ ነን አጥፊዎች ምንስ ወንድማችን ቢሆን ቋራ ተሚጠፋ ይሄን ብንሰጥ ምን ነበር አሉ ሶስተኛው ሽማግሌ። አይ የስ ሞት ነው ምንስ ቢሆን በአባቱ አገር የቻል ዋስ ጥራት ይባል ቢሸፍት አሳልፈን እንሰጣለን የጠፋው ይጥፋ እንጂ ይሄን ማድረግስ አይገባንም አሉ አንተኛው ሽማግሌ።
በነለስ እሱ መች ይሽላል? አሁንማ 12 ሐዋርያት ተሚላቸው አሽከሮቹ ጋር ሆኖ ታች በርሃ ወደ ሻንቀላ ወርዶ በጣም ደርጅቷል አሉ
ሶስተኛው ሽማግሌ። እነዚህ ሽማግሌዎችም ቢወያዩት በቅርቡ የራስ አሊና የቴጌ መነን ጦር ቋራን በጣም በዝብዞት ስለመሄዱ ነበር። ራስ አሊና እናታቸው ቴጌ መነን ከሚታወቁባቸው ዋና ዋና ባህሪዎች አንዱ በአንድ ቀበሌ አንድ የሚፈራ ሽፍታ አለ የተባለ እንደሆን በዚያ አካባቢ ያለውን ህዝብ በጭካኔ ማጥፋትና መዝረፍ ነው። ራስ አሊ ሚስታቸው የነበሩትን ሴት የደጃች ጎሹ ልጅ ብሩ ጎሹ ከወሰደባቸው ጊዜ ጀምሮ ጎባናቸውን ላያገኙ በጎጃም ህዝብ ላይ ሲፈጽሙት የኖሩት የወረራ ስራ እጅግ የሚያሳዝን ነበር። ከዚህም በቀር በስሜን በደንቢያ ራሳቸው እየዘመቱ የሚያደርሱት ጥፋት ምንም እንኳ በተደጋገመ ድል አድራጊነታቸው ሊያስመሰግናቸው ቢገባ ለስሙ የበላይ መስፍን እንደመሆናቸው መጠን በአስተዳዳሪነት መንፈስ ትዕግስት ባለማሳየታቸው ሊያስወቅሳቸው ቻለ። በተለይም ብዙ ጊዜ የሚያጠቁት ጠላቶቻቸውን በቀጥታ ሳይሆን ጠላቶቻቸው ይገኙበታል በሚባለው አካባቢ የሚኖረውን ህዝብ ስለሆነ ከመወቀስ የሚያድናቸው ምክንያት አላገኙም። የቋራን ህዝብም የተለመደ ጭካኔያቸው በሙሉ እንዲዘረፍና እንዲመታዘው አስደበደቡት። ነገር ግን ጭካኔ ለጊዜው የተበቃይነት ስሜትን ቢያረካም በጭካኔ በሚጠቁ ሰዎች ልብ የበቀል በቀል እንክርዳድን ዘርቶ ያልፋል። ከዚህም በቀር ተበዳዩን ክፍል ለጨካኙ አጥቂ ስሜት ታዛዥ ከማድረግ ይልቅ ተበዳይ በጨካኙ በዳይ ላይ የበቀል በቀሉን ለመፈጸም ዘዴና ጊዜ እንዲፈልግ ቆራጥና ጨካኝም እንዲሆን ያደርገዋል። ስለዚህ የቋራ ህዝብም በደረሰበት ጥቃት ተሸንፎ ለጥፋቱ ምክንያት ነው የተባለውን ሽፍታ በማደን ፈንታ ከሽፍታው ጋር ተባብሮ ሸፈተ። ታየሁ አልታየሁ እያለ ሲሰጋ ምግብ በሌት ካልሆነ በቀር ለማግኘት ባለመቻል በረሃብ ሲቆላ የዱር ፍሬ የፋኖን ማር የአውሬ ስጋ ብቻ እየተመገበ ይሄ ሲጠፋም ከነጭራሹ ባዶ አሁን እያደረ ሲንገላታ የቆየው ሽፍታ እንደ ልቡ ከናሽከሮቹ በየቦታው እየተዘዋወረ ጠጁን ጮማውን ሳያጣ ለመሸፈትና ለመደርጀት አስቻለው። ልጅ ካሳ ከጎንደር ወደ ቋራ እንደወረደ በቴጌ ትእዛዝ ተሽረው ሹመታቸው በደጃች ቢተዋ ከተወሰደባቸው አጎቱ ከደጃች ገብሩ ጥግ ጥቂት እንደቆየ በወጣትነቱም በባላባትነቱም በዝናውም በሁኔታውም በተከታዮቹ ብዛትም በጣም ሊሰጉት የቻሉት ደጃች ቢተዋ አንድ ቀን ጧት ወደ አደባባያቸው አስጠሩና በተሰበሰበው ህዝብና መኳንንት መካከል ወዳጄ ስም ማን ይባላል አሉ። ካሳ እባላለሁ። ለመሆኑ ለጎጥህ ጭቃሹም ዋስጠርተሃል አሉ ደጃች ቢተዋ በኩራት። ልጅ ካሳ ንዴት ብቻ ሳይሆን እፍረትም ተሰማው። በግንባሩ የንዴትና ከዚህ የተሰበሰበው ሁሉ ምን ይለኝ በሚል ስሜት የመነጨ ላብ ከንበል አለ። ይሁንና ያግስላ በደንቡ መሰረት ኩታውን አደግጅጎ እንደቆመ ይህን ሲናገሩት የገነፈለበትን ቁጣ ዋጥ አርጎ እሺ እስተ ነገ ፈልጌ አመጣለሁ አለ። ለዛሬ አጣህ እንዴ አሉ። ከጎንደር ስልጣንን ብቻ ሳይሆን ከነተጌና ከነራሳሪ የተካፈሉትን ኩራት ተጭነው የመጡት ደጃች ቢተዋ በአንድ ቀን የታገኛለሁ ጌታዬ አለ ልጅ ካሳ። ለመሆኑ የማን ልጅ ነህ? የልጅ ኃይል ወልደ ጊዮርጊስ። የሟቹ? አዎ። ዛዲያ የቋራ ባላባቱ ነህ? በገዛ አገርህ ዋስታጣለህ? አሉ ደጃች ቢታዋ በተጠራጣሪ አይን ካሳን ጎረት አርገው እየተመለከቱ አይ ባላባት በነበርንበት ጊዜማ የጂሃልዋትም አያስፈልገኝም ነበር ግን ሰው ሁሉ ጊዜ ጌታ ሆኖ ስለማይኖር አሁን ተራ ሰዎች ነን ስለዚህ የሚዋሰኝን ፈልጌ መጥራት ይገባኛል አለ ካሳ ደህና ነው ነገ ዋስፈልገህ በጭቃሽ ሙፊት እንድትጠራ ይሁን አሉ ደጃዝማች ካሳም እጅ የነሳ እሺ አለ በዚያ ተሰብስቦ ይህን ንግግር የሰማ ቋረኛ ሁሉ ካሳ የወንዶች ወንድ በዚያ ቀን ከቤቱ ሳይወጣ ያድራል ብሎ አልተጠራጠረም ካሳ ግን ብዙ ጊዜ እንደሚያደርገው ሐሳቡን ውጦ ዋሱንም ነገ ዛሬ እያለ ሳይጠራ ሰነበተና ራሱን ራሱ መክሮ በሰጠው ውሳኔ ለጊዜው ማንንም ሳይጋፋ በጫካ ሆኖ ኃይሉን ለማደርጀት ወደ ጫካው ገባ ከዚያም ምንም እንኳ ከማንም ጋር ሳይዋጋ ቢቀመጥ ራስ አሊና እቴጌ መነን በሱ ምክንያት ቋራ እንዲወረር አዘው ህዝቡን እጅግ አስጎዱት ልጅ ካሳ ግን ለጊዜው ወደ በረሃ ወርዶ ብዙ ችግርና ፈተና እየተቀበለ ቆይቶ ስለነበር የነራስ አሊ ሰራዊት በምንም ሁኔታ ሊያገኘው አልቻለም በኋላ ጊዜ ግን 12ቱ ታማኝ ተከታዮቹ ጋር ወደ ሻንቅሎች መድ ወረደ የሻንቅሎች ባላባት ከሆነው ኤድሪስ ከተባለ ሌላ ኃይለኛ ሽፍታ ጋር በመተባበር ከነጋዴው ከፍተኛ ቀረጥ ከሻንቅላው ህዝብ ግብር በመቀበል የሚበቃውን ያህል ብር ወርቅ ከብት አገልጋይ ከማጠራቀሙ በላይ ነገብርየን የመሰለ ጀግና ያለበትን መጠነኛ ግን እጅግ ምርጥ የሆነ ሰራዊቱን አደረጀ ተቃራኒ የሆነ በፊቱ የሚገኘውን ማንኛውንም የሽፍታ ኃይልም እየደመሰሰ አካባቢው የሚገኘው ታላቅ ኃይል እሱ ብቻ ሆነ ልጅ ካሳ ወደ ቋራ ወይና ደጋ ከመነሳቱ በፊት አንድ ቀን ጧት ወዳጁን ኢድሪስን ወደ ሰፈሩ አስጠራና ብዙ ጊዜ እንደሚያደርጉት በአረብኛ በማነጋገር ፈንታ አቶ ኢድሪስ እንደምን አደርክ አለ ኢድሪስም እንደመሳቅ እያለ አላህ ይመስገን ደህና ነኝ አንቺ ደህና አደርሽ አለ ልጅ ካሳ ትንሽ ፈገግ ሲል በዚያ ያሉት ሁሉ በሳቅ አውቁ ተውት እንጂ አማርኛ ይልመድ አለ ልጅ ካሳ በቁም ነገር ኮስተር ብሎ እኔ ታውቋል ሻንቅላ ነው አረብኛ ቁርአን ሲል ልጅ ካሳ ነገሩ ገባውና ቁርአን የተማርክ ጊዜ አውቀሃል አለ ቁርአን ተማሪ ጊዜ ታውቋል አለ ኢድሪስ አሁንም ሁሉም በሳቅ አውቁ በተለይ ገብርዬ ባይኖቹ እንባው እስኪረግፍ ድረስ ተንጋሎ በሳቅ ተንፈራፈረ ኢድሪስም ነገሩ እየገባው አብሮ ይስቅ ነበር ኢድሪስ እንደዚህ ባለ ቀልድ የሚቆጣ ሰው አልነበረም ኢድሪስ አረብኛ መጻፍና ማንበብ የሚችል በዘሮቹ መካከል የተፈራና የተከበረ እጅግ ደፋርና አነጣጥሮ በመተኮስ ጦርና ቀስት በመወርወር የታወቀ እንጨት የሚያህል ሻንቅላ ነበር ቁመቱ ቆጥ ከማከሉ በላይ የቅልጥሞቹ ቀጠን ብለው ከልክ በላይ መርዘምና የራሱ ሞለል የፊቱ ቀለል ማለት ሲጨመር በእውነት ካለው ቁመት ላይ ሩብ ጨምሮለት ይታይ ነበር የሰውነቱ አመጣጠን ልዩ ቅርጽ ሰጥቶታል እግሮቹ በጣም ስለረዘሙ መቀመጫው የተተከለው ልክ ከብብቱ ስር ይመስላል ዋና ቁመቱ ከእግሩ ላይ ቀሪው ከአንገቱና ከራሱ ላይ ሲሆን የሽንጥና ወገቡ ርዝማኔ ከአንድ በጣም አጭር ከሆነ ሰው ሽንጥና ወገብ አይበልጥም ስለዚህ ልጅ ካሳ ስለ ኢድሪስ ቁመት ሁልጊዜ ሲናገር እኔ ከዝናር መታጠቂያው ደርስ ይሆናል ምናልባት እነገብርዬ ወደ ብብቱ ስር ለነገር ውስጥ ተዝናር መታጠቂያ ውስጥ ብብቱ ይህን ያህል ትርፍ ቁመት የለምና እያለ ይቀልድ ነበር በኢድሪስ ጠባይ በጣም ጎልተው ከሚታዩት ነገሮች ዋኖቹ እውነት ታማኝነትና ቅንነት ናቸው نسونم بمتحف القرآن بمانيتو بچا يتكتلات جو سايحون بالنزي كن مغواروش كتاووكوت زاوشو يورسات جو نبارو لشكاسا نگرون ودكم نگر ملس سارغو إدريسن بارفينيا فانقوان نگرگرو نگرگرات جو يمنكتلو نبار إدريس أنت منم بهايمانو إسلام بتون اگر هيتيبتانات بهايمانو تتلو النزي عربوش ودا اگراتشن انداي قبو تتبابك انيهون ودا ماراو اگر ودا اچي تالاك طورنات لجمرنو أنت تبراتك بزيبا بكل سو اچ أمر اللهنا تعرفون اندي تبك عدر قالو بچا عربوش بهايمانو تأمون يتو اگرهن انداس كدوه علو واللهي اني تعرب يمفلقو نبي محمد اننا قرآن بچا انجلي لا يلم انيم عربوش قد آفي وچنا انيان اما يودو مونا چون او قادلو على إدريس انقديه عدرا إدريس على لش كاسا إدريسم كاسا انديامنونا اتبتاو النسو لما كبر يمني فلق مونون لما قلت ودم ما يشلو يامارين ياقوان قواتا ملسو كاساموش اني عبشانو على لش كاسا فقط قالبو على تاري عهون من ملتاو الله على إدريس اندقنا باربينيا اني عهون من ماسفل لغنيم بزيا انتك الله اللي اتكي عمت عبينيم ندلفو اياس قبر كنا ايك الرسق قيالو يركز انتقنا بزو شكرتل اللب تكافي يوسفر كتن قنزب الناك اهولو لامتال على إدريس اي قد يلم السوسة اسفل لغنيم اهون قوارا بملو سلمي قبلين علي تشكرم على كاسا ديونم إدريس آت بقوبة ملمنو لش كاسا كإدريس وغنوش بكتالو يبس سووشنا ورق بمتانو ما تقبلو والكرم لش كاسا يكفوكان تامان قوات دنياون إدريسن بزيخونيتا تسنابتو ودوين عدقاو قوارا بوزو تجمر فبقلوهنو بتقو ودمك تلو ود قبرية زور رالنا قبرية ينيا كهانات النادب تروج بي دبرو بمميرا باكنتونا قرسينا تشو النزي عربوش يميساروتنا اي عيدل النزي سووش لنيا يقربون منبر السي تملكت اندزي عدلوتن سووش كريستيان بالنادر قنورو انيا بي يامتو تتركنا تاربقار تمن الترابط يمشي اصالفو نبر قوي انا يما يساوليش اكزيابير كأنيون بيستا يكيس النادر تران سراسا وان بالستا على بشكاسا ونس نو جيتاي اكزيابير منقر هنا كامتو تردان مشين بزوم مكاننا نقر على قبريه بشكاسا بزيكوني تاتا دراجتو ودوان نو قوارا سيوتا النراس آليات كنت تبسايشتو يكو يو يقوارا هس انت اسفايا اللوات قات جغنا بسلف تقبلو دجاج بيتوام كنسر عويتاتشو بتقف شركا شولكو بوفا دراش عملتو لجكازا كذيبة تموانا كذيبو على شفتاية بالا تسدب مقويتو بايكارم كذي كان بوالا ترا شفتاهو نوليتاي الچالم بتالي بقواروش زند كمان نمي بلتا تالاك أهستاد عداري هونو بمقدنيتو لمن نو دجاز ماش تبلو يما يتقرراو هنمان لمشو منو متبكاو يالو يمينا قرو تسووش بزو نبارو لجكافاقن جناسن تنقر بفيتو يالا بزي متننيا الدل ركتو راسن دجاز ماش لمالت الفلقم نتجنن نراساريم يشو ماتشو باند شفتاك اقزاتو مبارف تالاد تقاتونو بيستماتشوهم بيبوتاو بزو چگر سلان ببارباتشو لگزيو كافلنياو شفتاقار مواقاتو بزو اندمي قوداتشو آل زنبوتم نبار
مقدن عفافولاي جوت بركتا يسيتون عناوكم واندان دنسوناتا عيما يو ترك باي يمشوشن مقدلا مقدلا قانشي كفو قرا سيتون هلو نكو ሲኮራ ሲኮራ ወንዶንችን ወደደ ተኛ ካንቺ ጋር
ተቀላላ ትግስታችን በዚሁ ይተናቀቃል። ይህንን ትግስታችንን ለገጣት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደናምሹ
ለሰው እጅ መሞትን ነውር አድርጎት እርሳቱን እንደ ጠጅ ሞሱ ሲጠጣት እኔ መዩ ቱርክ ባይ የምሸሽና Thank you.